የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት ፕሬዚደንት ወይዘሮ መዓዛ አሸናፊን ይዘናል። በዚህ ምሽት የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት በእንግሊዝኛው አጠራሩ ምህጻር ሲድ ይባላል SEED በ27ኛው ዓመታዊ ክብረ በዓሉ ለልዩ ዕውቅናና ክብር ካበቃቸው 9 ኢትዮጵያውያን አንዷ ናቸው። ባለፈው እሁድ የተካሄደውን ይህንን ሥነ ሥርዓት ተንተርሶ በሽልማቱና አለፍ ብለንም በኃላፊነት በሚመሩት ፌዴራል ጠቅላይ ፍርድ ቤቱ ሥራ በኢትዮጵያ የፍትሕና የሕግ ጉዳዮች ዙሪያ አወያይተናቸዋል። አሉላ ከበደ ነው ወይዘሮ መዓዛ አሸናፊን ያወያየው። ቀጥሎ ይቀርባል።
ወይዘሮ መዓዛ አሸናፊ፣ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት፣ በቅድሚያ እንኳን ወዲህ ወደ አሜሪካ ድምፅ ራዲዮ ብቅ አሉ።
በጣም አመሰግናለሁ አሉላ። በጣም አመሰግናለሁ ስለጋበዛችሁ።
በሰሜን አሜሪካ የሚገኘው የኢትዮጵያን የሽልማት ድርጅት ዘንድሮ ከተሸላሚዎቹ አንዱ አድርጎታል። 9 ሴቶች ናቸው የተሸለማችሁት። እንኳን ደስ ያለው።
እሺ፣ ስለሱም አመሰግናለሁ።
በሽልማቱ መድረክ ላይ የክብር ተናጋሪም ነበሩ። ለየት ያለ ምሽት ይመስላል። 27 ዓመት ያካሄዱትም ቢሆን እርስዎ ምናልባት የመጀመሪያው ከሆነ ከተሸላሚነቱ ባሻገር የመድረኩን የህብረተሰቡን አቀባበል የሽልማቱን ስነ ስርዓት ትርጉሙንም ጨምሮ ምን አይነት ስሜት አሳደረብዎ?
ጥሩ ነበረ። ይሄ የዲያስፖራ ማህበር ያዘጋጀው በዓል እኔ ደስ ያለኝ ከኢትዮጵያ ውጪ ብዙ ሰፊ መድረኮች ላይ እናገራለሁ፣ ጋብዛለሁ። ግን እንደዛ ሰፋ ባለ መድረክ ኢትዮጵያውያን አብዛኛው ሙሉ በሙሉ ማለት ይቻላል በተገኙበት መድረክ ስናገር ከሀገር ውጭ መጀመሪያ ስለነበረ በጣም ደስ የሚል ነበር አቀባበሉ። ይሄ ሽልማቱን እና እውቅናውን በተመለከተ በጣም ጥሩ ነው። በርካታ ስራ የሰሩ ሴቶች ናቸው እውቅና የተሰጣቸው። ይሄ ተገቢም ነው። የራሳችን ኮሚኒቲ የሰጠን እውቅና ስለሆነ እሱ ደግሞ ተጨማሪ ዋጋ ሰጠዋለሁ። ደግሞ ከሁሉም በላይ አድርጌ ያየሁት የወጣቶቹንም ሽልማት ነው። ወጣት ሴቶቹ እና አንድ ወንድ ነበረ። በአካዳሚክ ስራ በጣም ውጤት ያሳዩ እንግዲህ ከሀገራቸው ውጭ አድገው ነገር ግን ደግሞ ባህላቸውንም ይዘው ለህብረተሰባቸው ደግሞ ለኮሚኒቲያቸው ደግሞ አገልግሎት በመስጠታቸውም ጭምር ነው የተሸለሙት። በአካዳሚክ ውጤታቸው ብቻ አይደለም እና ውጭ ሀገር ሆኖ ልጆቹን በዚህ አይነት ተንከባክቦ ሴቶቻችንን ጨብጠው እንዲያድጉ ማድረጉ ቤተሰቦቹ እና ኮሚኒቲው ሊኮራ የሚገባ ይመስለኛል። አንዳንዶቹ ሲናገሩ አይተው እንደሆነ አማርኛ አይችሉም፣ ግን መድኃኒዓለም ማርያም እያሉ እየጠሩ ሲናገሩ በጣም ነው ደስ ያሰኘኝ። ጥሩ ነበረ።
አራያነትን በእናንተም በትዩ የሚመለከቱትን ያህል አንድ መድረክ ነው የቀረቡት ለየት አቀራረብ ነው።
በጣም በተለይ ለወጣቶቹ ከእንደነሱ እድሜ ላሉት 15 16 17 ነው እዛ አካባቢ ላሉት በጣም ጠቃሚ ነው። ምክንያቱም እኔን ወይንም ደግሞ ሌላ አዋቂ ሰው ልክ ነው እንደ ሲምቦል እንደ ሮል ሞዴል ሊወስዱ ይችላሉ። ነገር ግን በእነሱ እድሜ ላሉ ልጆች ግን የበለጠ ቅርበት ያላቸው እነሱ ናቸው እና የበለጠ እነሱ ሊያነሳሷቸው ውጤታማ እንዲሆኑ ሊያበረታቷቸው ይችላሉ እና የመንፈስ ውድድርም ሊያሳድሩባቸው ይችላሉ እና በጣም ጥሩ ነበር።
ምስስል እናያለን። በፊድ ወይም በኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘር ኢትዮጵያ የሽልማት ስነ ስርዓት የዘንድሮ እና በኢትዮጵያ በቅርቡ በተካሄደው እርስዎን ጨምሮ ሴቶች የበዙበት የኃላፊነት ቦታ ነው። የጠቅላይ ሚኒስትር አብይ ካቢኔ በርካታ ሴቶች አሉበት። አነጻጸሩት?
አዎ ልክ ነው። የሚነጻጸርበት ሁኔታ አለ። በህብረተሰባችን ውስጥ ሴቶች ያው እንደሚታወቀው ከፍተኛ አገልግሎት ሰጪዎች ቢሆኑም ነገር ግን ወደ ውሳኔ ሰጭነት ሲመጣ ወደ ኋላ ሆነው ነው የቀሩት። ይሄኛ ህብረተሰብ ብቻም አይደለም፣ አጠቃላይ በአፍሪካም በዓለምም ያለው ሁኔታ ነው እና እነዚህ ነገሮች ግን ሴቶች በርካታ ውጤት ሊያሳዩ የቻሉ ሴቶች አሉ። ያንን ውጤት ለማምጣት ሴቶች ራሳቸውን ችለው መቆም ይችላሉ የሚለውን መልእክት ነው ይሄኛው መድረክ ያስተላለፈው። ከዛ ውጪ ደግሞ ጥሩ መስራት ጠቃሚ ነገር መሆኑን ጥቆማ የሚሰጥ ነው። ዞሮ ዞሮ በሌላ በኩል እንዳልከው ጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት 50% ሴቶች የካቢኔ አባላት ይሁኑ ብሎ መውሰን ቀላል ውሳኔ አይደለም። ይሄ ቀላል ውሳኔ አይደለም፣ ትልቅ ቁርጠኝነትን የሚጠይቅ ውሳኔ ነው እና እንዳልከው ልክ ነው። ምናልባት ይህ አመት የሴቶች አመት ነው ማለት ይቻላል።
አንዳንድ ነገሮችን ኋላና ፊት እያልን እናነሳለን። ጉዳይ ልምጣ። እርስዎ የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት የመጀመሪያ ሴት ፕሬዚዳንት ነዎት። ትልቅ አላፊነት እንደሆነ ይልቁንም ኢትዮጵያ አሁን በሽግግር ላይ ባለችበት ጊዜ የመጣ አላፊነት እንደመሆኑ የተለየ ትኩረትም ይስባል። የሕግ ጉዳይን እንነጋገር። ከመጣጫ ጊዜም ቢሆን ወደዚህ አላፊነት በርካታ ለውጦች በርካታ ሕግ ማሻሻያዎች የሚፈልጉበት ጊዜ ላይ ነውና ምን አይነት ጅምሮች አሏችሁ? ምን አይነት ውጥኖች ስራ ተጀምሯል?
አመሰግናለሁ ወይን ጥያቄ ስላነሳ። በየጊዜው የሚደረጉ ጥረቶችን ለማስተዋወቅ እንሞክራለን። እንዳልከው እንግዲህ አሁን 7ኛ ወራችን ነው። እኔም ምክትል ፕሬዝዳንቴም አቶ ሰለሞን ወቅቶላም ወደ ኃላፊነት ከመጣን እንግዲህ ከዛ ጊዜ ጀምሮ ምንድነው ዋናው እምነታችን ይሄ ከባድ ስራ ነው፣ ከባድ ኃላፊነት ነው። በተወሰነ ሰው የሚሰራ ስራ አይደለም እነቱን ለመናገር እና በርካታ ሰዎች ድጋፍ በርካታ ባለሙያዎች ተሳትፎ የሚያስፈልገው ስራ ነው። መጀመሪያም የጀመርነው ከዳኞቻችን ነው መነጋገር የጀመርነው። በፌደራል ፍርድ ቤት 360 ዳኞች አሉ። ከነሱ ጋር ስብሰባ አድርገን በተለይ የፍርድ ቤቱን ነጻነት የዳኝነትን ነጻነት ማስከበር የዳኞች ስራ መሆኑን በሰፊው ተነጋግረን እዚህ ላይ የጋራ ግንዛቤ ላይ ደርሰናል። በሌላ በኩል ደግሞ ጠበቆችን ማወያየን ምክንያቱም እዚህ ሀገር እንደሚሉት ጠበቆቹ ኦፊሰርስ ኦፍ ዘ ኮርት ይሏቸዋል። ጠበቃ ማለት የፍርድ ቤቱ አካል ነውና ጠበቆችና ዳኞች እየተናበቡ ካልተሩ የፍትህ ሁኔታ ለማራመድ አስቸጋሪ ነው የሚያደርገው። ከጠበቆችም ጋር ውይይት አደረግን። ውይይት ማድረግ ብቻም አይደለም፣ በኋላ ደግሞ ኮሚቴ አቋቁመን የቀድሞ ዳኞች ያሉበት 18 ሰዎች ያሉበት ኮሚቴ አቋቁመን በተለይ ወሳኝ የሆኑ ለፍርድ ቤቱ ሪፎርም ለማድረግ የሚረዱ ህጎችን በማሻሻል ረገድ እያገዙን ነው ያሉት። እንግዲህ ከዛ አልፎ በተወሰነ ደረጃ ስልጠና ጀምረናል ለዳኞች፣ ለፍርድ ቤት ሰራተኞች፣ ከዳኝነት ውጭ ያሉት ስልጠና ጀምረናል። ሲስተማችንን ማጠቃላይ ለማሻሻል የተለያዩ እርምጃዎች እየወሰድን ነው። ለምሳሌ ምንድነው ፍትህ ህዝብን ያማከለ ፍትህ መስጠት አለብን ብለን ነው የምናምነው። ምክንያቱም ህዝቡ ወደ ፍርድ ቤት ሲመጣ እንደ ድሮው እየሰጋ ግራ እየተጋባ እንዳይመጣ ምንድን ነው ማድረግ የምንችለው? እንዴት ነው ኤንቫይሮንመንቱን ፍሬንድሊ ልናደርግ የምንችለው የሚለው ላይ እርምጃዎች እየወሰድን ነው የምንገኘው። እንግዲህ ከህግ ማሻሻያው ከስልጠናው በተጨማሪ የፍርድ ቤት ትልቁ ችግር ደጋግሜ እንደምናገረው የኢንፍራስትራክቸር ችግር አለው። ፍርድ ቤት መሰረተ ልማት ዳኞቻችን ቢሮ የላቸውም። የችሎት ማስቻያ ስፍራ በጣም አነስተኛ ነው። ይሄ ችግር አለ። እንግዲህ እሱን ለመቅረፍ ደግሞ ከገንዘብ ሚኒስቴር ጋር ተገናኝተን ለጊዜው የተወሰኑ ችሎቶች የተወሰኑ ቢሮዎች እንዲሰሩ ዝግጅቶች እያደረግን ነው። አጠቃላይ ሪፎርሙን ደግሞ ከመንግስት በጀት ውጪ በለጋሾች ድጋፍ ተጨማሪ ስራዎችን ለመስራት የሶስት አመት አክሽን ፕላን ሰርተን አሁን ከለጋሾች ጋር በመነጋገር ላይ እንገኛለን። የተወሰነውን ስራ ደግሞ እንደ ፓይለት ከዩኤስኤድ ጋር ጀምረን እየሰራ ነው ያለ ነው።
ከታ ጀምሮች መንገድ ያዙ ይመስላል። የምንነጋገረው ሶስተኛው ነው መንግስት አካል ገለልተኛ እንዲሆን የሚፈልገው በሁሉም መልኩ። ነገር ግን ስር የሰደደ ባህል ምናልባትም አሰራሩን ጨምሮ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ስራስ ማሸባሪ ያሉበት በህግ ስም በደል ሲፈጸምበት የቆየ ስርዓት ነውና ያንን ያህልም ቀላል እንዲሆን አይተበቀም። ነገር ግን የቱን ያህል ገለልተኛ ናቸው? የፍትህ ስርዓቱ ከመንግስቱ ገለልተኛ እንዲሆን ከሌሎች የትኛውም የመንግስት አካላት ገለልተኛ እንዲሆን በሚፈለገው ደረጃ ገለልተኛ መሆን የሚችሉበት ሁኔታ ላይ ናቸው?
እንግዲህ የፍርድ ቤቱ ገለልተኝነት አንዱ ነገር ሆኖ ከዛ ጋር ግን በጣም በተጓዳኝ መታየት ያለበት የፍርድ ቤት ነጻነት እንደ ሶስተኛ የመንግስት ቅርንጫፍ የፍርድ ቤቱ ነጻነት ደግሞ ሌላው ጉዳይ ነው። እንግዲህ ገለልተኛ የሚለውን ጥያቄ አስመልክቶ ኃላፊነት እኔ ከወሰድኩኝ በኋላ እንግዲህ እንዳልኩ ለዳኞችም ለሚመለከታቸው አካላት በሙሉ የማያቋርጥ መልእክት እያስተላለፍኩኝ ነው ያለሁት። ፍርድ ቤቱ ገለልተኛ ሆኖ ከማንም አካል ጣልቃ ገብነት ውጪ ህግን ብቻ መሰረት በማድረግ ስራውን መስራት እንዳለበት። ይሄን ሲባል እንግዲህ ዳኞች በሚሰጡት ፍርድ ሁሉም ሰው ይደሰታል ማለት አይደለም፣ አስቸጋሪ ነው። አንድ ዳኛ ውሳኔ ሲወስን አንዱ ይደሰታል፣ አንዱ ይከፋዋል። ይሄ አስቸጋሪ ሁኔታ ነው። ከዛም በተጨማሪ ዳኞችም ሊሳሳቱ ይችላሉ። እንደማንኛውም የሙያ ስህተት ዳኞችም ሊሳሳቱ ይችላሉ። ግን ያ እንግዲህ በይግባኝ ሊታረም የሚችል ጉዳይ ነው። ይሄን እያደረግን ያለነው ግን ከዛ ውጪ አሁን ለምሳሌ ኮድ ኦፍ ኮንዳክት የሞያ ስነ ምግባር በመስራት ላይ በማጽደቅ ላይ እንገኛለን። እዛ ላይ ስልጠና ይሰጣል ለዳኞች። በየጊዜው እንግዲህ የዳኝነትን ገለልተኝነት የሚያረጋግጡ እርምጃዎች ደግሞ እየወሰድን እንሄዳለን። ግን ከገለልተኝነቱ ውጪ ደግሞ ስለ ነጻነት፣ የፍርድ ነጻነት ጉዳይ የተገቢው ግንዛቤ ገና ያለ አይመስለኝም። እኔ በዚህ ሳምንት እዚህ በቆየሁበት ጊዜ ብዙ ነገር ለመመልከት እድል አግኝቻለሁ። እዚህ ሀገር የጠቅላይ ፍርድ ቤቱን ለመጎብኘት እንዲሁም ደግሞ ከ9 የጠቅላይ ፍርድ ቤት ዳኞች አንደኛውን ጀስቲስ ብራየር የሚባሉትን ለማግኘት እድል አገኘው። ይሄ በጣም ነበር ደስ ያለኝ። እና ሁለት ነገር ነው የተነጋገርነው። አንዱ ህዝባችሁን ማስተማር አለባችሁ የህግ የበላይነት አስፈላጊ መሆኑን። ዳኞች ፍርድ ሲሰጡ ሊሳሳቱ ይችላሉ። ከተሳሳተ ፍርድ ጋር መኖር ነው የሚሻላችሁ ወይንስ ደግሞ ወደ ግጭትና ወደ ጦርነት መሄድ ይሻላችኋል? ስለዚህ ከነዚህ ሁለት ህዝቡ እንዲመርጥ ማስተማር መቻል አለባችሁ። ትልቅ ነገር ነው ያሉት። ዞሮ ዞሮ ለማንኛውም ህብረተሰብ በሰላም ለመኖር ወደ እድገት ለመሄድ ህግ በህግ ዙሪያ መስራት እና መኖር አለባችሁ። ፍርድ ቤቶቻችሁን አየሁኝ። የሙሴ ስታቹ አለ፣ የሐሙራቢ ስታቹ። ለምንድን ነው ስርዓት የጀመሩ ናቸው እነዚህ ሰዎች። ስለዚህ አንድ ህብረተሰብ ያለ ስርዓት ያለ ህግ የትም መድረስ እንደማይችል የሚያስታውሱን ጉዳዮች ናቸው። እና ይሄ ትምህርት ያስፈልጋል። ስለ ግንዛቤ ትምህርት ያስፈልጋል። ፍርድ ቤት ምን ያህል አስፈላጊ ተቋም እንደሆነ ገና ሁላችን እንዳዲስ መማር እንዳለብን ገባይ።
ሁለቱም ወገን ነው ትምህርቱ ነው የሚሉን። ህግ ባለሙያዎች ብቻ ሳይሆን ህጉ ህብረተሰቡም እንዲረዳ ማድረግ አስፈላጊ ነው። ያን ቃል እያሉ ነው።
ልክ ነው። እኔ እውነቱን ለመናገር ህግ ውስጥ ያለው ህብረተሰብ ዳኞችም ጨምሮ ጠበቆችም ጨምሮ ያለብን ኃላፊነት አንድን ህብረተሰብ ለማቆም የፍርድ ቤት ሚና ምን ያህል ጥልቅ መሆኑን ተራው ህዝብ አይደለም ሁሉስ ምን ያህል ግንዛቤ ያለው የሚለው እንደገና መታየት ያለበት ጉዳይ ነው። እዚህ ሀገር እኮ ፌደራል ፍርድ ቤቶች የራሳቸው ፖሊስ አላቸው። የጠቅላይ ፍርድ ቤት ቺፍ ጀስቲሱ በአመት አንድ ጊዜ ልክ እንደሌላው የመንግስት ቅርንጫፍ ሪፖርት ለአገሪቱ ነው የሚያቀርበው። እና በአዲስ መልክ መማር አለብን። ለምን? ለህብረተሰባችን ጠቃሚ ስለሆነ፣ ወደፊት የሀገራችን ሰላም፣ የሀገራችን እድገት ፍርድ ቤት ነጻነት መረጋገጡ አስፈላጊ በመሆኑ ነው።
ብዙዎች የሚስማሙሎት ይመስለኛል። ከዛ የፍትህ አካሉ ገለልተኛ መሆኑ ከአካባቢያዊ ስርዓቶችም ሆነ በመንግስት ደረጃ ባሉ አሰራሮች በፍርድ ቤት ስርዓቶች ጣልቃ መግባት የተለመደ መሆን ደረጃ የደረሰ ስለነበር ያን የመለወጡ ስራ ምን ያህል ይከብዳል? የትኞቹን ነገሮች ትኩረት ትሰጣላችሁ?
ልክ ነው። እሱማ ማንኛውም ህብረተሰብ እኮ በሂደት ነው ይህን ስራና እዚህ ሊደርሱ የቻሉት። እኔ በቀደም እንዳልኩ ጠቅላይ ፍርድ ቤት እዚህ ያለውን ስጎበኝ 9 ዳኞች የሚቀመጡበትን ወንበር ሳይ፣ አገባባቸውን ሳይ፣ የቲያትር መጋረጃ ይመስላል እነሱ የሚገቡበት እና ቤተ መቅደስ ያለ ነው ይመስል።
በተለይ የስርዓትና ክብር ነው።
በጣም እና በሂደት ነው። እነሱም የዛሬ በ17ኛው ክፍለ ዘመን ልክ እንደኛው ፍርድ ቤቱና ህግ አውጪው አንድ ላይ ነበር። የተለየ የፍርድ ቤት ህንጻ እንኳን አልነበረም። እና በኋላ እንግሊዞች ሲያቃጥሉ ነው ይሄን አዲስ ህንጻ ሊሰራ የቻለው። ግን በታሪክ ደግሞ ለውጥ የሚያመጡ ሰዎች አሉ። ጆን ማርሻል የተባሉ ዳኛ የፍርድ ቤትን ተግባር ከአስፈጻሚው ከህግ አውጪው የተለየ ምንድን ነው የፍርድ ቤት ተግባር የሚለውንም በሳቸው ዘመን ነበር እንደገና ትርጉም የተሰጠው። እና በታሪክ ሚና ያላቸው ሰዎች አሉ። ግን ሁሉም እንግዲህ አሁን የምናገረው እኔ 100 ዓመት እንደዚህ የፈጀ ወይ ከዛ ላይ የፈጀ ሂደት ነው። ግን አንድ ቦታ ግን ስራው መጀመር አለበት።
ወደ ዛሬ ጉዳይ ለመልሰው፣ ምናልባት በዚህ ሰዓት ስርጭታችን የሚከታተሉ አድማጮች ልቦና ውስጥም ሊብላላ የሚችል የፍትህ እጦት፣ የዳኝነት እጦት በቀደመ እንበለው ሽግግር ላይ ያለ ስርዓት ስለሆነ መታየቱ ያሳድረው ተጽዕኖ በአንድ በኩል በግፍ ያላግባብ የተከሰሱ ሰዎች ነጻ እንዲወጡ የተወሰዱ እርምጃዎች በሌላው፣ ነገር ግን ዛሬም ለግጭቶች መንስኤ ይሆኑ ወይም ግጭቶች የተፈጠሩበት መንገድ እና መጠን ጅክ ከመግዘፉ የተነሳ በርግጥ ዳኝነት አለ ወይ ፍትህ አለ ወይ ህግ አለ ወይ ጋልበኝነት እንዲሰፍን መንግስት ምን ያደረገ ነው የህግ ስርዓቱ ምን ይሰራል የሚል ጥያቄዎች ጎልተው የሚሰሙበት ነው ዘሮ ማዛ እንዴት ነው እርሶ የሚገምቱት
እውነት ነው እውነት ነው እንግዲህ እኔ ስካውን የተናገርኩት እንደው በመደበኛ ሁኔታ ስለሚፈጠሩ ጉዳዮችና ምን መደረግ እንዳለበት ነው። እንደተቀስከው ደግሞ አሁን አገራችን እንዳልከው በርካታ ጥሩ ጥሩ እድሎች በርካታ ተስፋ የሚሰጡ ነገሮች አሉ። ያው ደግሞ ከዚህ ከለውጡ ጋር ተያይዞ ደግሞ ችግሮች ደግሞ አሉ፣ በርካታ ችግሮች አሉ። ከዚህ ደግሞ ዋናው ችግር የሰዎች የሰብአዊ መብት መጣስ፣ የሰዎች በህይወት የመኖር መብት መጣስ፣ የኢኮኖሚ መብታቸው ማህበራዊ መብታቸው መነካት ጉዳይ አለበት። እና እንግዲህ በመደበኛ በቀን ተቀን ስራው በርካታ ችግሮችና ሸክሞች ያሉበት ተቋም ፍርድ ቤትን ብቻ ሳይሆን አጠቃላይ የፍትህ አካላትን ብንመለከት ፖሊስን ብለው አቃቢ ህግን ብለው ይሄ እነዚህን ተጨማሪ ችግሮች ደግሞ እንዴት ነው የሚሸከመው የሚለው ትክክል ነው፣ አሳሳቢ ነው። ግን ምንድነው ባለኝ መረጃ መሰረት ግጭት በተፈጠረባቸው በየክልሎቹ አቃቢ ህግ በርካታ ቦታዎች ላይ ምርመራ ፖሊስና አቃቢ ህግ ምርመራ እንደተደረገ እንደሆነ፣ ጉዳዮቹም ደግሞ የደረሱበት ቦታ ፍርድ ቤት ክስ በመመስረት ላይ እንደሆነ አውቃለሁ። ለምሳሌ የኛ ተዘዋዋሪ ዳኞች በነሻንጉል እየሄዱ ጋምቤላ እየሄዱ ወደ አዋሳ እየሄዱ እነዚህን ጉዳዮች በመመልከት ላይ ይገኛሉ። ከስር ደግሞ የሚመረመሩ ጉዳዮች እየመጡ ነው። እነዚህንም እንግዲህ ባለን አቅም ሁሉ ፍትህ ጋር ለመድረስ ስራዎች እየተሰሩ ነው ያሉት። ግን ተጨማሪ ስራ መሆኑ ግን ትክክል ነው።
አድማጮች፣ ከፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ ጋር የጀመርነው ቃለ ምልልስ አላበቃም። ተከታዩን በሌላ ፕሮግራም ዘንድ እንመለሳለን። ለአሁኑ ግን እንግዳዬን ወይዘሮ መዓዛ አሸናፊን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።